የአሜሪካ ድምፅ ራዲዮ ጣቢያ ነው። የራዲዮ በቴሌቪዥን ስርጭታችን ዛሬ ጀመረ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከዛሬ ሰኞ መስከረም 10 2014 ዓ.ም አንስቶ ስርጭታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በድምፅም በምስልም የተሰናዱ ዘገባዎቻችንና ቅንብሮቻችንን መከታተል ስለምትችሉ ደስ ብሎናል። በምሽቱም ስርጭታችን
ገበሬውን መሳሪያህን አንጣሉትኝ፣ የግል መሳሪያ ደበቃችሁትም ምን ያላችሁ አንጧላችሁ እያሉ ሲያስገዱት ነው አድረ ሲጨፈጭፏቸው ብሩ ላይ ሲቀጠቅጧቸው እና ደግሞ ንብረታቸውን አንጡ ሲሏቸው አንዳንድ ርዕሰ በተናጠል አንድ ሰው ሁለት ሰው ሲገሉ ወጣቱ ተነሳ ሳት ቆጣና በአራት ጦርነት ገጠማቸው። ሲታኮሱ ብለው ማታ ላይ ተሸነፈ። ያው ገበሬው መሳሪያው ያለ ክላሽ ነው ምንድን ነው። ከዛ በኋላ ንጹሐን መግለል ጀመሩ።
የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በሰሜን ወሎ በቆቦ ከተማና አካባቢው በሰላማዊ ሰዎች ላይ ተፈጸመ ያሉትን ግድያ አስመልክቶ ነዋሪዎች ለአሜሪካ ድምፅ ከተናገሩት የተወሰደ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል በሚል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ባለፈው አርብ ያወጡትን ትዕዛዝ ፕሬዝዳንታዊ ትዕዛዝ የኤርትራ መንግሥት ኮንነ። በሌላ በኩል ህወሓት ትናንት ባወጣው መግለጫ ትዕዛዙን እንደሚደግፍ ገልጦ እንዲያውም እጅግ የዘገየ ቢሆንም ለአካባቢው ቀውስ መፍትሄ የሚያስገኝ ይሆናል ብሎታል። እነኝህንም ዝርዝሮች ይዘናል። ዜናውን ተከትሎ በሚስተናገደው የመጽሔቱ ክፍለ ጊዜ ይሰማሉ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን መክ፣ እንዲሁም ከእለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው የዕለቱን ዝግጅቶች ካሰናዱ ባልደረቦቻችን፣ ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች በሰሜን ወሎ በቆቦ ከተማና አካባቢዋ ከ600 በላይ ሰላማዊ ሰዎችን እንደገደሉ፣ ሌሎች አስከፊ የሰብአዊ መብት ጥሰቶችም እንደፈጸሙ፣ የድርጊቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ለአሜሪካ ድምፅ በስልክ ገልጸዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ጉዳዩን በተመለከተ መረጃ እንዳለው ገልጾ ጉዳዩ በእጅጉ እንዳሳሰበው አስታውቋል። እጅግ የበዛ ሰውም ከአካባቢው እንደተፈናቀለ የዓይን ምስክሮች ተናግረዋል። በጉዳዩ ላይ ከህወሓት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም ክልሉን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ድርጅታቸው የትግራይ መከላከያ ኃይሎች በሚል የሚጠራቸው ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽም ገልጸው በተያያዥ ጉዳዮች ላይ የሚቀርቡባቸው ውንጀላዎች በገለልተኛ አካላት እንዲጣሩላቸው ጠይቀዋል። ሙሉ ዘገባ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ የትግራይ ክልል በአንዳንድ አካባቢዎች ነዋሪዎች በረሃብ የተነሳ ቅጠል መብላት ከጀመሩ ቀናት ተቆጥረዋል ሲል አሶሺየትድ ፕሬስ ዘገበ። ዘገባውን ደረጀ ደስታ ያቀርበዋል።
በአንዳንድ የትግራይ ክልል አካባቢዎች ህዝቡ ምግብ በማጣት ቅጠላቅጠል መመገብ መጀመሩ ተዘገበ። አሶሺየትድ ፕሬስ ዛሬ እንደዘገበው ባለፈው ሳምንት በአንድ የጤና ጣቢያ የተመዘገበች መጫት ህፃን ክብደት 0.77 ኪሎ ይመዝናል። ከ20 የትግራይ ወረዳዎች በአብዛኛዎቹ በረሃብ የህዝብ ህይወት እያለፈ መሆኑን የእርዳታ ሰራተኞች ተናግረዋል። በጦርነት በተመታችው የሰሜን ኢትዮጵያ ግዛት ትግራይ ረሃብ ለዓመታት ታይቶ የማይታወቅ የሰብአዊ ቀውስ እንደሚያደርስ የተባበሩት መንግስታት ድርጅት ሲያስጠነቅቅ እንደነበር ይታወቃል። ድርጅቱ ዲፋክቶ ሂማኒታሪያን ኤድ ብሎኬጅ ማለትም በእጅ አዙር የሰብአዊ እርዳታ እንዳይገባ መዝጋት ሲል የኢትዮጵያን መንግስት ሲከስበት የነበረውን አሁን ከክልሉ የሚወጡ ዘገባዎችን የአይን እማኞች ያረጋግጣሉ ብሏል የኤፒ ዘገባ። የኢትዮጵያ መንግስት ለርዳታ ህል በትክክል ለተረጂዎች ላለመድረሱ የትግራይ ተዋጊዎችና ርዳታውን ከማድረስ ጋር ተያይዞ የተከሰተውን የደህንነት ስጋት እንደ ምክንያት ያቀርባል።
መንግስት ኦነግ ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂ ቡድን የደቡብ ዞን የቀድሞ አዛዥ ጎልቸ ደንጌ በሰላማዊ መንገድ ለመታገል መወሰናቸው ተገለጸ። ጎልቸ ደንጌ ሸማቂ ቡድኑ በቅርቡ ከህወሓት ጋር ያደረገውን ስምምነት በመቃወም ወደ ሰላማዊ ትግል መመለሳቸውን ገልጸዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ ዛሬ እንዳስታወቁት መንግስት ውሳኔያቸውን በመልካም ጎኑ ይቀበላል ብለዋል። በዚህ ዙሪያ ከሸማቂው ቡድን አመራሮች ምላሽ ለማግኘት የተደረገው ሙከራ ለጊዜው አልተሳካም። ናኮር መልካ ተጨማሪ ይዟል።
መንግስት ኦነግ ሸኔ የሚላቸው ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂዎች ቡድን የደቡብ ዞን የቀድሞ አዛዥ ጎልቸ ደንጌ በሰላማዊ መንገድ ለመታገል መወሰናቸውን ገለጹ። ዛሬ ጠዋት ከኬንያ ወደ ኢትዮጵያ በመመለስ በቦሌ ዓለም አቀፍ አውሮፕላን ማረፊያ በመንግስት ስራ ኃላፊዎች አቀባበል ሲደረግላቸው ለመንግስት መገናኛ ብዙሃን እንደገለጹት ሸማቂ ቡድኑ በቅርቡ ከህወሓት ጋር ያደረገውን ስምምነት አልተቀበሉም።
ወንቱጅ ወርጁንታ ወሊን ንቃብሶ በንኩማ እንዳንዳ
ከጁንታዎቹ ጋር በጋራ የሚያታግለን ነገር የለም፣ በፍጹም አይቻልም። ይህ ከኦሮሞ ህዝብ ፍላጎትና ጥቅም ራስን መሰረዝ ይሆናል። የኦሮሞ ህዝብን ፍቅር በራስ ላይ መራራ ማድረግ ወደ ጥፋት ከወሰደን እንጂ ወደ ምርቃትና ህይወት አይወስደንም። የራስንም የዚህ ሀገርንም የልማት ጊዜ ማቃጠል አስፈላጊ አይደለም ብለዋል። ለጎልቸ ደንጌ አቀባበል ያደረጉት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ጎልቻ ስላደረጉት ውሳኔ መንግስት በመልካም ጎኑ ይመለከታል ብለዋል። ጎልቸ ደንጌ ከህወሓት ጋር አንድ ሆነን መቀጠልም ሆነ ሸኔ ሆነን መቀጠል አንሻም በማለት የኦሮሞን ህዝብ ጥያቄም የትጥቅ ትግሉ መመለስ አይችልም ብለው በማመን ነው ወደ ሰላም ትግሉ መምጣታቸውን ለአገር ሽማግሌዎች፣ አባገዳዎችና በተለያዩ ደረጃ ላሉ የመንግስት ስራ ኃላፊዎች በመግለጽ ወደ አገር ለመመለስ የወሰኑት። መንግስት በሰላማዊ መንገድ ለመነጋገር በሩ ክፍት ነው ያሉት አቶ ጌታቸው ባልቻ ጎልቸ ደንጌ ለወደፊቱ ስላላቸው ተሳትፎ የራሳቸው ውሳኔ መሆኑንም ጠቅሰዋል። ከዚህ ጋር በተያያዘ ከሸማቂ ቡድኑ አመራሮች ምላሽ ልናገኝ ያደረግነው ሙከራ ለጊዜው አልተሳካም። ከተሳካ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ናኮር መልካ ካምቦ።
የሩዋንዳ ጠቅላይ ፍርድ ቤት ሆቴል ሩዋንዳ በተባለው ዝነኛ ፊልም በጀግንነት በተተረከላቸው ታሪካቸው የሚታወቁትን ፖል ሩሴሳባጊናን እና ሌሎችም ተከሳሾች በተመሰረተባቸው ከሽብርተኝነት ጋር የተያያዙ ክሶች የጥፋተኝነት ውሳኔ መስጠቱ ተሰማ። የፖል ሩሴሳባጊና ጠበቆችና ቤተሰቦቻቸው ይህ ውሳኔ ባለፈው ዓመት ከመጠለፋቸው አስቀድሞ የተዘጋጀ መሆኑ የታወቀ ነው ብለዋል። በአንድ የሩዋንዳ መንግስት ጋዜጣ በወጣ ዘገባ መሰረት አቃቤ ሕጉ የእድሜ ልክ እስራት እንዲፈረድባቸው ጠይቋል። የፈረንሳይ የጦር ኃይሎች ሚኒስትር የማሊ ወታደራዊ ጁንታ ከሩሲያ ቅጥር ወታደሮችን ለማስመጣት ያለውን እቅድ ለማስቆም ትናንት ባማኮ ገብተዋል። ማሊን ወደ ህገ መንግስታዊ አስተዳደር አሻግራታለሁ ብሎ የገባውን ቃል እንዲያከብርም ግፊት ያደርጋሉ ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን በአውስትራሊያው የባህር ሰርጓጅ መርከብ ስምምነት ጉዳይ በጥቂት ቀናት ውስጥ እንደሚነጋገሩ ፈረንሳይ ገለጸች። አውስትሬሊያ ከዩናይትድ ስቴትስ እና ከብሪታንያ ጋር አዲስ የጸጥታ ስምምነት ለማድረግ በመምረጥ ከፓሪስ ጋር የነበራትን ውል መሰረዟ ረጅም ዕድሜ ያስቆጠረ ወዳጅነት ባላቸው ሀገሮች መካከል የዲፕሎማሲ ፍጥጫ አስከትሏል። አንድ የፈረንሳይ መንግስት ቃል አቀባይ ትናንት በሰጡት ቃል እንዳሉት ፕሬዚደንት ባይደን ከፈረንሳዩ ፕሬዚደንት ጋር ለመነጋገር ጥያቄ አቅርበዋል። በቅርብ ቀን ውስጥ ይነጋገራሉ ነው ያሉት ቃል አቀባዩ። እንደ አውሮፓውያን አቆጣጠር በጥር 6ቱ ሰልፍ ላይ በቁጥጥር ስር የዋሉ ሰዎች እንዲለቀቁ የሚጠይቅ ሰልፍ ቅዳሜ ዕለት በዋሽንግተን ዲሲ ተካሂዷል። የህግ አስከባሪዎች ጥር 6 ቀን የደረሰውን ብጥብጥ የመሰለ ክስተት ይፈጠራል በሚል ከሰልፉ በፊት ስጋት ገብቷቸው ነበር። ካሮላይን ፕሬሱቲ ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል።
የካፒታል ሂል ፖሊሶች፣ የዋሽንግተን ዲሲ ፖሊሶች እንዲሁም ከአቅራቢያው ቨርጂኒያ ግዛት የመጡ ፖሊሶች ለዚህ ቀን ቅድመ ዝግጅት አድርገዋል። አንዳንዶቹም የአድማ በታኝ ትጥቅ ለብሰዋል። ሰልፉ የተጠራው በጎርጎሳውያኑ ጥር 6 2021 ዓ.ም የዩናይትድ ስቴትስ እንደራሴዎች መሰብሰቢያ የሕግ መወሰኛ ሕንፃ በሆነው ካፒታል ሂል ላይ ከደረሰው ጥቃት ጋር በተያያዘ በቁጥጥር ስር ለዋሉ ግለሰቦች ድጋፍ ለመስጠት ነው። ከስምንት ወራት በፊት በመቶዎች የሚቆጠሩ ሰልፈኞች ሕንፃውን ጥሰው ገብተዋል። አብዛኞቹ ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ ደጋፊዎች ናቸው። በዚህ ክስተት 5 ሰዎች ሕይወታቸውን አጥተዋል። በትንሹ 600 ሰዎች በቁጥጥር ስር ውለዋል። 40 ያህሉ ዋሽንግተን በሚገኝ እስር ቤት ውስጥ ይገኛሉ። ፓሜላ ባውደር እና ጄራልዲን ሎቬል ከተቃዋሚ ሰልፈኞች መካከል ናቸው።
በተገቢው መንገድ እንዲያዙ ጥሪ አቀርባለሁ። በፍትሐዊ መንገድ አልተያዙም። ከእስር እንዲለቀቁ እናደርጋቸው ወይንስ አንድ ሰው እነዚህን ሰዎች ማስለቀቅ አለብን እስኪል ድረስ ታስረው ይቆዩ?
ፖሊስ ይህንን ሰልፍ የሚቃወሙ የአጸፋ ሰልፈኞች ግጭት ይፈጥራሉ በሚል ሀሳብ ገብቶት ነበረ። የአጸፋ ሰልፈኞች ግን ከእነዚኞቹ ሰልፈኞች ጋር ተቀላቅለዋል። ኤሪክ ላማር እና ጆን ስሬይ ቀድሞ የተጠራውን ሰልፍ ለመቃወም ከተገኙ ተሳታፊዎች መካከል ናቸው።
የምክር ቤቱን ሕንፃ ሰብራችሁ አትግቡ፣ አገሪቱንም ለመገርሰስ አትሞክሩ። ያ የፖሊስ አባል ጀግና ነው። ኃላፊነት በጎደለው መልኩ መስመር ከጣስክ ወዲያ መብት የሚሉት ነገር የለም። ወንጀል ሰርተሃል። ኃላፊነትን ያጎደሉና ደካማ ምዘና የፈጸሙ ሰዎች አሉ። ይሄ ማለት ግን መብታቸውን ይነፈጋሉ ማለት ነውን?
መጨረሻ ላይ የሰማናቸው የአጸፋ ሰልፈኞችን የሞገቱት ናት የተባሉትን ግለሰብ ነው። የሰልፉ አስተባባሪ ማት ብራይነርድ በእስር የሚገኙትን ግለሰቦች የፖለቲካ እስረኞች ሲሉ ጠርተዋቸዋል። ሰልፉ ስለ ፍትህና በሕግ ፊት እኩል ስለመታየት ለማስገንዘብ እንደተጠራም ተናግረዋል። ሰልፉን ግን የነቀፉት ግለሰቦቹ የሕግ አውጪዎችን፣ የሕግ አስከባሪዎችን፣ በአጠቃላይ የዩናይትድ ስቴትስ መንግሥት ላይ አደጋ የደቀኑ ናቸውና የፖለቲካ እስረኞች አይደሉም ሲሉ ይሟገታሉ። በቅዳሜው ትዕይንተ ሕዝብ ላይ መሳሪያ ይዘው የተገኙና መያዣ የወጣባቸው ግለሰቦች በቁጥጥር ስር ውለዋል። ከዚያ በተረፈ ግን ሰልፉ ሁለቱም ወገኖች የየራሳቸውን እምነት የተቀበሉበት ሰላማዊ ሰልፍ ሆኖ ተጠናቋል።
ትናንት እሁድ የዩናይትድ ስቴትስ የኢሚግሬሽንና የሕግ አስከባሪ መስሪያ ቤት በአውሮፕላን አሳፍሮ ወደ ሀገራቸው የመለሳቸው ሄሺያውያን ፍልሰተኞች ስለተባረሩበት መንገድና በማቆያዎች በነበሩበት ጊዜም ስለነበረው አያያዝ ነቀፌታ አሰሙ። የባይደን አስተዳደር ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበር ላይ በምትገኘው የቴክሳሷ ዴልሪዮ ከተማ ድልድይ ስር የተኮለኮሉትን በሺዎች የተቆጠሩ ፍልሰተኞች የማስወጣት ውሳኔውን ይፋ ያደረገው ባለፈው ቅዳሜ ነው። በሩሲያ በክሬምሊን ቤተ መንግስት የሚደገፈው የተባበረው የሩሲያ ፓርቲ በታችኛው ምክር ቤት አባላት ምርጫ 2/3 ድምፅ አሸንፊያለሁ ሲል አወጀ። ለሶስት ቀናት የተካሄደው ድምፅ አሰጣት የተዛባና የማጭበርበር አድራጎት የተፈጸመበት ነበር ብለው ተቃዋሚዎች ቅሬታቸውን እያሰሙ ናቸው። ምርጫው ለሩሲያው ፕሬዚደንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በ2024 በሚካሄደው ፕሬዚደንታዊ ምርጫ የሚወዳደሩ ከሆነ ከወዲሁ ስልጣናቸውን ለማጥበቅ የያዙት ጥረት አካል መሆኑን ብዙዎች እየተናገሩ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 10/2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በሰሜን ወሎ በቆቦ ከተማና በአካባቢው ከ600 በላይ ሰላማዊ ዜጎችን ገለዋል፣ እንዲሁም ሌሎች አስከፊ የሰብአዊ መብት ጥሰቶችም ፈጽመዋል ሲሉ የድርጊቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ለአሜሪካ ድምጽ በስልክ ገለጡ። ጉዳዩን አስመልክቶ መረጃ ያለው መሆኑን የገለጸው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ሁኔታው በእጅጉ እንዳሳሰበው አስታውቋል። እጅግ የበዛ ሰውም ከአካባቢው እንደተፈናቀለ የአይን ምስክሮች ተናግረዋል። በጉዳዩ ላይ ከህወሓት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም ክልሉን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ድርጅታቸው የትግራይ መከላከያ ኃይሎች በሚል የሚጠራቸው ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽሙ ገልጠው በተያያዥ የቀረቡ ጉዳዮች ወይም ለሚቀርቡት ውንጀላዎች በገለልተኛ አካላት እንዲጣሩላቸው ጠይቀዋል። መለስካቸው አመሃ ተከታትሎታል።
የኢትዮጵያ መንግስት በአሸባሪነት የሰየመው የህወሓት ኃይሎች ትግራይን ከሚያዋስኑት ክልሎች በአማራ ክልል ሰሜን ወሎ ቆቦ ከተማና አካባቢው ገብተው በሰው ህይወት፣ በልማት አውታሮች እና በግለሰብ ንብረቶች ከፍተኛ ጉዳት ማድረሳቸውን ቪኦኤ ያናገራቸው ድርጊቱ ሰለባዎች ነን ያሉ ተናግረዋል። አንዱ ቤተሰባቸው ዛሬ በቆቦ ከተማ የሚኖሩ በመሆናቸው ማንነታቸው እንዳይገለጽ ጠይቀው ያዩትንና ማስረጃም የሚያረጋግጠው ነው ያሉትን በስፋት አስረድተዋል። እንደሳቸው አባባል ወያኔ ቆቦንና አካባቢውን ከተቆጣጠረ ጀምሮ በህዝቡ ላይ የግፍ ውርጅብኝ ሲያዘንብበት ከርመዋል። ከአስር ቀን በፊት ሆኗል የሚሉት ግን የተለየ ነበረ።
ቤት ለቤት እየዞሩ ግድያውን የፈጸሙት ጳጉሜ 5-6 አርብ ንጋት ነው። በተለይ አርብ ንጋት ላይ ለስራ የተሰማሩ ወጣቶች፣ ለአረም የተዘጋጁ አርሶ አደሮች ከቤታቸው ግማሾችን ከቤታቸው ሳይወጡ ግማሽን ደግሞ ቤታቸው ወጥተው በረሃ ላይ ስራ በነበሩበት ሰዓት አይደለም የጦር መሳሪያ የእርሻ መሳሪያ እንኳ ባልያዙበት ወይም የአካባቢ መጠሪያ ዱላ ባልያዙበት ሁኔታ ቁጭ ብሎ አረም በሚያረሙበት አጋጣሚ ነው መጥቶ የገደሏቸው እና አስቱ ወይም ዘግናኙ ድርጊት የተፈጸመው ጳጉሜ 5-6 አዳር ሐሙስ አዳር አርብ ላይ ነው ማለት ነው።
ይህን ድርጊት ለመፈጸም ምን እንዳነሳሳቸው የጠየቅኳቸው ሌላው የድርጊቱ ሰለባ እንደሆኑ የሚናገሩትና የዞብል ነዋሪ የሆኑት አቶ ነጋ ቸኮል እንዲህ ይላሉ።
ገበሬውን መሳሪያህን አንጣሉትኝ፣ የግል መሳሪያ ደበቃችሁትም፣ ምን ያላችሁ አንጧላችሁ እያሉ ሲያስገዱት ነው አድረ ሲጨፈጭፏቸው፣ በዱላ ሲቀጠቅጧቸው እና ደግሞ ንብረታቸውን አንጡ ሲሏቸው መረረው ህብረተሰቡ መረረው እና ከዛ ላይ ያን እንትን ሲሉ አይሆንም አንሰጥም እዛ በጣም እየጨፈጨፉ ሲመነጭቋቸው ሲቀጠቅጧቸው፣ አንዳንድ ርስ በተናጠል አንድ ሰው ሁለት ሰው ሲገሉ ወጣቱ ተነሳ እና ወጣ ወደ ለራሱ ታጥቆ ወጣና በአራት ጦርነት ገጠማቸው። ሲታቆሱ ብለው ማታ ላይ ተሸነፈ። ያው ገበሬው መሳሪያ ታቀባለ፣ ገበሬው መሳሪያው ያለው ክላሽ ነው ምንድን ነው። ከዛ በኋላ ንጹሐን መግደል ጀመሩ። የእናንተ ልጅ ናቸው በቃ የእናንተ እንትን ናቸው ብለው በቃ ሴትም ልጅን ሳይመርጡ በተለይ ወንዶችን፣ አባወራዎችን፣ እነዚህ አርሶ አደሮችን፣ ባልቆችን በደንብ ጥቃት ያደረሱ። ከዛ በኋላ ነው በአራት በአምስት እንግዲህ ያው ግድያው ተፈጸመ።
የግድያው መጠን የሰው ብዛት ይታወቃል? እንደው እናንተ የምትሰሙት ነገር አለ ያያችሁትስ ነገር አለ? እርስዎ አሁን ለምሳሌ እንደ ግለሰብ
እኔ ያው ቆጥሬ እንትን ባልለው ትንሽ አረጋግጠን የሚሉት ሰዎች እስከ 600 በላይ እንደሆነ ነው ግድያ የተፈጸመው፣ ግን ከዛም በላይ ነው። ምክንያቱም የዛ ወረዳው ላይ ቆቦ ላይ የተፈጸመው ከስንት ቀበሌዎች ተውጣጡ የዛ የሰፈረ ህዝብ ነው እና አረም ስራ ላይ የዋሉ ወዛደሮች አሉ፣ ከሌላ ሀገር ስራ የመጡ እነዛ ሁሉ አልቀሩም። አሁን ለይቶ በግምት ይሄ ነው ለማለት ወዲያውኑ በአራት እና በሶስት ያነተ ሆኖ በአራት በአምስት ወዳውኑ ቀብር በጅምላ ቀብር ተደረገ፣ መቃብር ተቀበሩ። ከዛ አውጥቶ ለማየትም ፈራ ሰው ማን እንደው ዝም ብሎ የጠፋው ሁሉ ዝም እንደጠፋ ሁሎ በአካል የታወቁት ከ600 በላይ ነው። አሁን ግድያ እንደተረጋገጠው ግን ከዛ በላይ የጠፋ ህዝብና የጠፋ ህዝብ አለ፣ ያልተገኘ ወጣት አለ።
በቆቦና በአካባቢው በተፈጸመው ድርጊት ምክንያትም ሆነ ከዚያ በፊት የተፈናቀለው ህዝብ ብዛት ትክክለኛውን ቁጥር ማወቅ ለጊዜው የተቻለ አይመስልም። ይሁንና በቅርቡ ተፈጽሟል ከተባለው አሰቃቂ ድርጊት ስለተፈናቀሉትና በአሁኑ ወቅት ስላለው ሁኔታ ማንነታቸውን ሊገልጹ ያልፈለጉት ሰው በዝርዝር ያስረዳሉ።
እነዚህ የተፈናቀሉ ሰዎች ከዚህ በፊት ቆቦ ተይዞ በነበረበት ሰዓት ወደ ወልዲያ መጥተው ነበር። ወልዲያ በተያዘበት ሰዓት ወደ ቆቦ የተመለሱ አሉ፣ ወደ ደሴ የሚሄዱ አሉ። ከዛ ውጭ አሁን ደሴ ኖረው በተለያዩ ድርጅቶች እየተረዱ ያሉትን አይደለም አሁንም እያወራሁት ያለሁት። ከቆቦ በሰሞኑ እልቂት ተፈናቅለው በቆቦ ገጠር አካባቢ የሚኖሩ አሉ። አጋጣሚ ሆኖ እኔም ከዛ ነው የመጣሁት ወደዚህ ወደ አሁን ወዳለሁበት ቦታ የመጣሁት እና እዛ አካባቢ ቆቦ ወደ ደሴና ወደ ወልዲያ ሳይሆን እዛው ቆቦ አካባቢ ወዳሉ የገጠር ቀበሌዎች ከቆቦ ከተማ ብቻ 500-1000 የሚሆን በአባወራ ደረጃ ተፈናቅሎ ነው ያለው። ሞትን ፈርቶ ማለት ነው። ሞትን ፈርቶ ነው የሄደው። ግን ሞትን ፈርቶ ሄድም ረሀብ መዳን አልቻለም። እየተራበ ነው። ከራሱ አልፎ የአካባቢውን ማህበረሰብ እያስቸገረ ነው ያለው። ያው እኛ አካባቢ አብሮ መብላት የለመደ ስለሆነ በተደሄዱባቸውም ያላቸውን ጉድጓድ ውስጥ ሆኑ በስራ ውስጥ ያለውን እህላቸውን እያወጡ እያበሉ ነው። እነሱ እንዲሆኑ አሁን ወደ ድህነት ወይም ወደ ረሀብ እየሄዱ ነው ያሉ።
አቶ ነጋ ቸኮል ግን የሁኔታውን ግዝፈት ከመግለጽ ባለፈ በእርግጠኝነት ቁጥር ለማስቀመጥ አልቻሉም።
ብዙ ነው፣ በጣም መልቀስ የለውም። ዞብል ላይ በቃ መሬቱ አይታይም። ዞብል ላይ አሁማ ቀበሌ ናት፣ ቀበሌ ላይ ነው የሰፈረው። ዞብል ላይ ማለት ትንሽ እንትን ያለሆና ነው፣ እዛ ላይ ነው የሰፈረው። ሌላም ሀገር አለ፣ ሌላም በየቀበሌው በየቀበሌው ተፈናቅሎ ሄዶ ሰፍሯል። እና በጣም በቁጥር አሁን ይሄ ነው ለማለት ብዙ ነው። በጣም ብዙ ነው። በጣም ብዙ ነው። እኔ ከአንድ ሳምንት በላይ ያው እዛው ተፈናቅለው መጡ ጋር እዛው ቀርኝ ያለሁ። እኔም እንደው በቃ አቁስለኞቹ ጋር ተደምሬ ነው የመጣሁት። ልጆች በጣም እዚህ እያለቀሱ ባለቤት መጣ ስለነበር ተፈናቅላ ደሴ ላይ እነሱን ለማየት እንደው በሞትም እዛ የቻቸው ልሙት ብዬ ነው ናሾርክ የመጣሁት። በቃ በጥቅሉ በጣም ብዙ ነው። በጣም ብዙ ነው። ይህን ለማለት በጣም ይሰደኛል። በጣም ብዙ ነው።
የዞብሉ አቶ ነጋ ቸኮል በአካባቢው ደርሷል ያሉትን የልማት አውታሮች ጉዳትና ውድመት ይዘረዝራሉ።
ጤና ጣቢያ የሚባል ሆስፒታል የሚባል ከዛ እንደውም ለሕክምና ተኝተው ሳያነሷቸው ተደናግጡ ጥሏቸው ሁላ ዘገለዋቸዋል ሲገቡ። እንደገና ከዛ ንብረቱን የጤና ጣቢያውንም የትምህርት ቤቶችን ሁሉንም ንብረት ዞብል አካባቢ ራሱ በዓይኔ ያየሁት የጤና ጣቢያ የሚባል ንብረት ምንም አንድም ንብረት የለም። ሰውም አሁን ራሱ ቆስሎ እንኳ ታክሞ የሚድንበት አለም ያለው እንዲያውም ከአምቡላንስ ላይ ሾልኮ ሄዶ ነው የዛተነ ዛሬ ሶስት ቀን የመጣሁትኝ በዛ በአምቡላንሱ ቁስለኞቹ ጋር አብሬ ልጆች እዚህ ደሴ ስለነበሩ እነሱ ለማየት ለምኜ ነው በዛ አድርጌ የመጣሁት። በአፋራ ክልል አድርጌ ከለዋ በጭፍራ አድርጌ በዚህ በኮምቦልቻ የገባሁት።
እስቲ እንደው በአይን ምስክርነት ካዩዋቸው ድርጊቶች እርስዎ በትክክል የሚያስታውሷቸውን ይንገሩ።
ትምህርት ቤት አካባቢ የኢትዮጵያ ልዩ ኃይል ነበረና እዛ የነበሩበት አካባቢ ሲገቡ የተረፈ ንብረት የለም። እዛው ጤና ጣቢያ የእኛ መታከሚያ አለ። እሱ የገበሬው የአርሶ አደሩ ህብረት ሱቅ የሚባል የሚከፋፈልበት ነበረ። ስኳር፣ ዘይት ምናምን ማጭድ በቃ የገበሬ ቤንትሮች የሚከፋፈልበት ነበር። እነሱንም በቃ ዘርፈዋቸዋል ሙሉ በሙሉ።
የት ነው ይሄ?
እዛው ዞብል አካባቢ እንደገቡ ማለት ነው። ጤና ጣቢያ በቃ ምንም መድኃኒት የሚባልም ነገር የለም። ለህጻናት የሄደ ፕላምፕሌት የሚባል በሶ በሶ ምናምን የሚሰጥ ነበረ። እነዚህ በልትን የተጎዱ ህጻናቶች የተመዘኑ የሚሰጠው ሁሉ ወድሟን ወስደውታል። ምንም ነገር የለም።
በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን በቆቦ እና በዙሪያው ካሉ የገጠር ከተሞች የሚደርሱትና በህወሓት ኃይሎች እንደተፈጸመ የሚነገር በሲቪል ሰዎች ላይ ያነጣጠረ ጥቃት በእጅጉ ያሳሰበው መሆኑን ገልጾ አጭር መግለጫ በፌስቡክ ኦፊሴላዊ ገጹ ላይ አውጥቷል። መግለጫው እንዳመለከተው የሲቪል ሰዎች መኖሪያ አካባቢዎችን የቤት ለቤት አሰሳና ግድያ፣ ዝርፊያና የሲቪል መሠረተ ልማቶች ጥቃት ጭምር መፈጸሙን ለኮሚሽኑ የደረሱት ሪፖርቶች ያመለክታሉ ብለዋል። ኮሚሽኑ የሚያደርገውን ምርመራ እንደሚቀጥል ፍንጭ ሰጥቶ በግጭቱ የሚሳተፉ ሁሉም ወገኖች በማናቸውም ወቅት ሲቪል ሰዎችን የመጠበቅ ግዴታቸውን እንዲያከብሩ በጥብቅ አሳስበዋል። ህወሓት በአማራና በአፋር ክልሎች ኃይሎቹ መግባታቸውን ሳይክድ በሰላማዊ ሰዎችና በመሠረተ ልማት አውታሮች እንደሚፈጸም እንዲሁም ፈጽሟቸዋል የሚባሉትን ሌሎች ክሶች ሲያስተባብል እንደቆየ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። ተከታዩም አድማጮች እዚያው አማራ ክልል ያቆየናል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ውስጥ ቤት ለቤት እየዞሩ ንጹሐንን ገድለዋል ሲሉ ለአሜሪካ ድምፅ የተናገሩ ተጎጂዎች የንብረት ዘረፋና ውድመትም ተፈጽሟል ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምፅ በሰጡት አስተያየት በዞናችን ጥቃት የፈጸመው በአንድ ቡድን ስም የሚጠራ ታጣቂ አይደለም ብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ወደ ከተሞቹ ተጉዛና ተጎጂዎችን አነጋግራ ያጠናቀረችውን ዘገባ ይዛ ቀርባለች።
በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ።
አምስት ቀን በተፈጠረው ግርግር ነፍሳችን እናድናለን ብሎ ሸሽተው እናት አባቶቻቸው የትደው ድፍት ብለው ቀሩ። አራት ነፍሳቸውን ነው የሞቱት። የልጁ አባት፣ የልጁ የእህቱ ልጅ፣ የኔ አማች ውስተ ሚስቱ ማለት ነው። አራት ሰው ነው የሞተ አንድ ቤት ውስጥ። ውጭ ነው ስራዬ ብለው ተደበቁበት ነው እንጀራ እየበሉ። ሰዓት አለፈ፣ ጦሩ አልፏል፣ ሰዓት አለፈ፣ እንግዲህ ደህና ነው ብለው ወጥተው እየበሉ ነው የገድሏቸው ስራዬ ብለው።
በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ 200 የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ።
እንዳነድ ይገሏቸዋል ተባል ጀሯችን እየሰማ ሰው አስቀረን እንዲህ ተኩሱ
እና ስንት ቀን ነው እዚህ ሳይቀበሩ ቆዩ?
አንድ ቀን ያደሩትና አንድ ቀን አደሩ። እኛ አልቀበርንም፣ እነሱ ቀበሯቸው። እንደቀበሩ ስልክ ደወሉ። በነገታው ሁድደን አራቱ ነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን መጣ።
ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል።
እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድን ነው የት ልትሄዱ ነው ጥላቸው እነ ስንላቸው ራስ ልበላሉ እያለ በሙሉ እየወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው እዚህ እዝ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ ኧረ ውጡ ውጡ አሉን። ምንድን ነው ስንል ገብተዋል ተባን፣ ወጣን። ከወጣን በኋላ ግን እኛ አምልጠናት እዚህ ሲመጡ ሲገቡ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚዎች ይዘው በመምጣት የታማኝ ቤት አገኘን አሉ። እዚህ የኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት። ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይህን ቴሌቪዥን። ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ።
ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ 5 እስከ ነሐሴ 16 ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሀዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሀዘን እንጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሓት ታጣቂዎች እንደተገደሉባቸው ይናገራሉ።
አንድ ገደሏቸው። አንዱ ዋርሴ አማች ነው፣ አንዱ የኔ ነው የባህር የተከታይ።
ስንት ዓመት ልጅ ነው?
18 የሆነው እንደሆነ 11ኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርቱን ትቶ ሹፌር ሆነ። አሁን ሹፌር ምን ይመስል እየነዳኝ ያለ ምን ይመስል እዚህ እንዳቆመ እንደሞተ ሸሽጌ ወደ ደጃፉን ላስወጥፍ።
ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለ20 ዓመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ።
ጥይት ነው። እኛ እዚህ ቦታ ይብን ሸሽተን ውለን ማታ ብንመጣ እሱ ከዚህ ኩለሽ ሞቶ ነው ያገኘሁት። የተመታ ግን በጥይት ነው።
በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል።
እነዚህ ሰዎች የትግራይ ወራሪ ኃይሎች ናቸው። ፍርቀን የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚህ ያልክ የሚታይ እንጂ አንድ ቡድን ኃይል አድርጎ መውሰድ የሚቻል ኃይል አይደለም። አካባቢያችንም ወሮ ያገኘ ነው፣ ስንፋለመውም የቆየ ነው ኃይል። አጠቃላይ በዞናችን ውስጥ 9 ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀብት የማውደም እና ንጹሐንን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ኃይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ፣ በንብረቶቻችን ላይ፣ በዜጎቹ ንብረት ላይ፣ በመንግስት ንብረት ላይ፣ በህብረተሰብ መጠጠኛ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም።
በደቡብ ጎንደር ዞን ህወሓት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል።
ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጪ የአካባቢ መስተዳደሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ አላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት፣ በማህበራዊ አገልግሎት በግል ተቋማት ላይ የተከሰቱትን ውጤት ያሳይ ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትም አካባቢ ይኸው ስለሆነ ገና ያልደረስንባቸው ተለቅመው ያላለቁ መረጃዎች ስላሉ
በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን በነገው ምሽት ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርንም ለዘገባው አመሰግናለሁ። አድማጮች፣ የዚህን ዘገባ ሰፋ ያለ ዝርዝር በድረ ገጻችንና በማኅበራዊ ገጾቻችን ላይ ታገኛላችሁ። አድማጮች፣ ተከታዩም ታዲያ የመጽሔት ርዕስ ወደ አስመራ፣ መቀሌና አዲስ አበባ የሚወስደን ነው። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ የሚሆኑ ተጠያቂዎችና ተባባሪዎች ላይ አዲስ ማዕቀብ ለመጣል የሚያስችል በሚል የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው አርብ ያወጡትን የፕሬዚዳንታዊ ትእዛዝ የኤርትራ መንግስት ኮንኖታል። በሌላ በኩል ህወሓት ትናንት ባወጣው መግለጫ ትእዛዙን እንደሚደግፍ ገልጦ እንዲያውም እጅግ የዘገየ ቢሆንም ለአካባቢው ቀውስ ግን መፍትሄ የሚያስገኝ ይሆናል ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በዕለቱ ባወጡትና ለፕሬዚዳንት ባይደን ይድረስ ባሉት ግልጽ ደብዳቤ የዩናይት ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ማለታቸው ተዘግበዋል። የሁሉንም ወገኖች ምላሾች አጣምረው ሀብታሙ ስዩም ተከታዩን አጠናቅረዋል።
ሰሜን ኢትዮጵያ ውስጥ እየተካሄደ ያለው ግጭት ግዙፍ ሰብአዊ እንግልት ያስከተለና እንደ ሀገርም የኢትዮጵያን አንድነት አደጋ ላይ ጣለ አሳዛኝ ሁኔታ እንደሆነ በመግለጽ የተነሳው የፕሬዚደንት ጆ ባይደንን ትዕዛዝ የያዘው መግለጫ 1 ሚሊዮን የሚሆኑ ሰዎች ቸነፈር በሚመስል ሁኔታ ውስጥ መሆናቸውንና ሌላ 1 ሚሊዮን ሰው በግጭቱ ቀጥተኛ ተጽዕኖ ምክንያት እጅግ ለበረታ የምግብ እጥረት መጋለጡን አትተዋል። የሰብአዊ እርዳታ ሰራተኞች እንዳይንቀሳቀሱ መታገዳቸውን፣ መንገላታታቸውንና መገደላቸውን ፕሬዚደንት ባይደን ጠቁመው በሰዎች ላይ በሚፈጸሙ የወል ግድያዎች፣ መድፈር፣ የጾታ ጥቃቶችና ሲቪል ማህበረሰቦችን የማሸበር አድራጎቶች በእጅጉ ያዘኑ መሆናቸውን አመላክተዋል። ዩናይትድ ስቴትስ ለዚህ ግጭት ሰላማዊ መፍትሄ ለማስገኘት በመግፋቷ ቁርጠኛ መሆኗንና ኦሊሴንጎ ኦባሳንጆ የሚመራውን የአፍሪካ ህብረት ጥረትን ጨምሮ ለማደራደር የሚደረጉ ጥረቶችን ሁሉ ሙሉ በሙሉ እንደምትደግፍ ፕሬዚደንቱ ገልጸዋል። አስተዳደራቸው በድርድር ለሚደረስበት ተኩስ የማቆም ስምምነት በምንም ተጠያቂ ባልሆኑ ሲቪሎች ላይ የሚደርሰው እንግልት እንዲያበቃና ሰባይ እርዳታ ለሚያስፈልጋቸው ሁሉ እንዲዳረስ ለማስቻል መጠየቁን እንደሚቀጥል ባይደን አመላክተዋል። ግጭቱ እንዲራዘም ሰበብ በሚሆኑና በተባባሪዎቻቸው ላይ አዳዲስ ማዕቀቦችን ለመጣል የሚያስችል ስልጣን ለገንዘብ ሚኒስትራቸው መስጠታቸውንም አስታውቀዋል። ይህንን ሰፊ ዝርዝር ያዘውን የፕሬዝደንቱን ትዕዛዝ የኢትዮጵያ መንግስት እንደማይቀበለው ጠቅላይ ሚኒስትር አብይ አህመድ ባወጡት ግልጽ ደብዳቤ ማሳወቃቸው ባለፈው አርብ ተዘግቧል። ራሱን የትግራይ መንግስት ብሎ የሚጠራውና የፌዴራሉ መንግስት ሽብርተኛ ቡድን የሚለው ህወሓት ትናንት ባወጣው መግለጫ የፕሬዝደንት ባይደንን ትዕዛዝ እንደሚደግፍ አስታውቋል። ትግራይ ውስጥ በሚንቀሳቀሱ የኢትዮጵያ፣ የኤርትራና የአማራ ኃይሎች ይፈጸማሉ የሚላቸውን የዓለም አቀፍ ሰብአዊ ህግጋት ረገጣዎችና የሰብአዊ መብት ጥሰቶች መፍትሄ ለማስገኘት የዩናይትድ ስቴትስ መንግስት እየወሰዳቸው ናቸው ላላቸው ዘርፈ ብዙ እርምጃዎች ህወሓት ምስጋና አቅርቧል። የኤርትራና የአማራ ኃይሎች ከትግራይ እንዲወጡና ትግራይ ውስጥ እየተካሄደ ላለው ጦርነት ሰላማዊ መፍትሄ እንዲገኝ የሚያስችል የድርድር ተኩስ አቁም እንዲደረግ ዩናይትድ ስቴትስ ላደረገችው ተደጋጋሚ ጥሪ አድናቆታችንን እንገልጻለን ብሏል በመግለጫው። የዩናይትድ ስቴትስ መንግስት ከሌሎች ዓለም አቀፍ አጋሮች ጋር በመሆን የተኩስ አቁም ስምምነቶችና ድርድሮችን እንዲያመቻችም ጠይቋል። ፕሬዚደንታዊው የማስፈጸሚያ ትዕዛዝ እጅግ የዘገየ ቢሆንም በአካባቢው ያለው ቀውስ መፍትሄ እንዲያገኝ እጅግ ብዙ ያበረክታል ብሏል የህወሓት ምላሽ። በክልሉ ውስጥ በኢትዮጵያ ፌዴራል መንግስት፣ በአማራ ክልል ኃይሎችና በኤርትራ መንግስት ኃይሎች እየደረሱ ናቸው የሚላቸውን በደሎችና መዘዞቻቸውን የተነተነው የህወሓት መግለጫ ወታደራዊ መፍትሄ የመጀመሪያው ተመራጭ የሆነ መንገድ ባለመሆኑ ከፕሬዚደንቱ ጋር እንደሚስማማ አመላክቷል። የከፋ ያለው የኢትዮጵያ መንግስት ከበባ የትግራይ ህዝብ እንደ ባንክ፣ ኤሌክትሪክ፣ ቴሌኮሙኒኬሽንና ንግድ፣ የአየርና የየብስ ማመላለሻና ማጓጓዣ፣ ሰብአዊ እርዳታን የመሳሰሉ መሠረታዊ አገልግሎቶች እንዳያገኝ ማድረጉን ይሄው የህወሓት መግለጫ ጠቁሞ ህወሓት ከትግራይ ውጭ ያለው ወታደራዊ ዘመቻው የወረራ አድራጎት ሳይሆን ያንን ከበባ ለመስበር የወሰደው የመጨረሻ እርምጃ እንደሆነም ጠቁሟል። በትክክለኛው አቅጣጫ የተወሰደ እርምጃ ነው ያለው ያለፈው አርብ የፕሬዚደንት ባይደን ትዕዛዝ አስኳል ሀሳቦችን ለመደገፍ ዝግጁ መሆኑን የገለጸው ህወሓት የትግራይ መንግስት እጅግ አጣዳፊ ቅድሚያ ጉዳይ ሁሉም ነገር ከመጀመሩ በፊት ወደ ነበረበት ሁኔታ መመለሱ ነው ብሏል። ሁሉም ወራሪ ያላቸው ኃይሎች በህገ መንግስቱ ከተደነገጉ የትግራይ አካባቢዎች መውጣት አለባቸውም ብሏል። ይህም የአማራ ኃይሎች ከጦርነቱ በፊት ወደ ነበረ ይዞታቸው እንዲመለሱና የኤርትራ ኃይሎች ከኢትዮጵያ መውጣትን እንደሚያካትት አትቷል። በድርድር የተኩስ አቁም ለማድረግ እየተደረገ ያለውን ዓለም አቀፍ ጥረት እንደሚያደንቅ የገለጸው የህወሓት ምላሽ ትግራይ ላይ ተካሂደዋል ባለው ጦርነት ውስጥ በተፈጸሙ የጭካኔ አድራጎቶች ላይ ነፃ ምርመራ እንዲደረግና አድራጊዎቹ ለወንጀላቸው በተጠያቂነት እንዲያዙም ጠይቋል። ይህ በእንዲህ እንዳለ የፕሬዚደንት ባይደንን ትዕዛዝ እንደሚቃወም የኤርትራ መንግስት ዛሬ ባወጣው መግለጫ አስታውቋል። ዝርዝሩን ከአስመራ ብርሃነ በርሃ ያቀርበዋል።
የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሰሜን ኢትዮጵያ ባለው ግጭት የሰብአዊ ጉዳዮችና የሰብአዊ መብት ጥሰቶች ላይ እጅ አለባቸው ባላቸው የተወሰኑ ሰዎች ላይ ማዕቀብ እንዲደረግ አርብ መስከረም 7 ፕሬዚደንታዊ ትዕዛዝ መስጠታቸው ይታወቃል። በትዕዛዙ መሰረትም የኢትዮጵያና የኤርትራ መንግስታት ህወሓትና የአማራ ክልላዊ መንግስትን ተጠያቂ እንዲያደርግ ለአሜሪካ የገንዘብ ሚኒስቴር ስልጣን የሰጠ ነው። ይህን ተከትሎ የኤርትራ መንግስት ቅዳሜ መስከረም 8 ምሽት ባወጣው መግለጫ ውሳኔውን በህግ ተቀባይነት የሌለው ሲል አጥብቆ ተቃውሞታል። የኤርትራ መንግስት በመግለጫው የህወሓት መሪዎች በሰሜን እዝ ላይ ወረራ እንደጀመሩ በግልጽ በአደባባይ መናገራቸውን በማስታወስ ወረራው አስቀድሞ በድርጅቱ የማዕከላዊ ሽማግሌ ስብሰባ ላይ በውይይት የጸደቀ እቅድ እንደነበረም በጦርነት ወቅት የተገኘው የህወሓት ምስጢራዊ ሰነድ አጋልጧል ብለዋል። መግለጫው አያይዞም ባለፉት ወራት ይሄን አቻ የሌለው ሲል የገለጸውን ወንጀል ለመሸፋፈንና ህወሓትን ከተጠያቂነት ለማዳን ከዛም ባለፈ ኃጢአቱን ወደ ሌላ ወገን ለማሳበቅ በሰብአዊ መብትና የሰብአዊ እርዳታ ስም ሲካሄድ የቆየው ጆሮ የሚያደነቁር ያለው የተደራጀ የፕሮፓጋንዳ ዘመቻ እጅግ አስደማሚ ነው ብለዋል። ህወሓት እንደ አውሮፓውያኑ አቆጣጠር በ1998 ኤርትራ ላይ ጦርነት በማወጅ በሰላማዊ ሰዎች ላይ ሰፊ የጦርነት ወንጀል በመፈጸም ራሳቸው አሜሪካና የአውሮፓ ህብረት ምስክር ወይ ዋስ ሆነው የፈረሙበትን የመጨረሻና አሳሪ ብይን ባለመቀበል ለ20 ዓመታት በቀጠናው የፈጠረው ውጥረት፣ ሶማሊያ ላይ የፈጸመው ወረራና ውድመት፣
እንዲሁም በኢትዮጵያ ህዝብ ላይ የፈጸመው ግፍ በደልና ከፍተኛ የሰብአዊ መብት ግሰት በዋናነት በአሜሪካና የአውሮፓ ህብረት ሀገራት ተባርኮ ሲፈጸመው የነበረው ወንጀል እንደሆነ የኤርትራ መንግስት በመግለጫው እንደማስረጃነት አቅርቧል። አሁን በኢትዮጵያ የተከሰተውና የአፍሪካ ቀንድን በአሉታ እየጎዳ ያለው የጸጥታ ችግርና የሰብአዊ ቀውስ ህወሓት ባለፉት 27 ዓመታት የስልጣን ዘመኑ በምዕራባውያን ሀገራት ትልቅ ባጀትና አይዞህ ባይነት እየታገዘ ሲፈጽመው የነበረው ወንጀል ውጤትና ቀጣይ ተግባር ነውም ብሏል መግለጫው። በአሁኑ ወቅት ህወሓት በተጨነቀ መንፈስ ውስጥ ሆኖ ወዲያና ወዲህ እያለ ባለበት የቀቢጸ ተስፋ ሰዓት የኢትዮጵያ ህዝብ ራሱን መከላከልና ደህንነቱን ማስጠበቅ ባህሪያዊና ህጋዊ መብቱ እንደሆነም መግለጫው ተቆሟል። ህወሓት ራሱን ከተጠያቂነት ለማሸሽ የትግራይ ህዝብን እንደመያዣነት ይዞ ለከፍተኛ ችግር ለመዳረግ እየፈጸመና እየቀጠለበት ያለው አውዳሚ ተግባር የዓለም ማህበረሰብ ሊኮንነው ይገባል ያለው የኤርትራ መንግስት መግለጫ በሚሊዮን የሚቆጠሩ ህፃናትና ሴቶችን በጨለማ የከተተ ኢሰብአዊ ሲል የገለጸውን ተግባር ከመኮንን ይልቅ የተወሰኑ ወንጀለኞችን ለማዳን የተለያዩ ጫናዎችን በሌሎች ላይ በመፍጠር ታሪክ ይቅር የማይለው ኢፍትሃው ተግባር ነው ሲል በምዕራባውያን ሀገራት እየተደረገ ያለውን ተግባርም ኮንኖታል። በእንዲህ ሁኔታ በአሜሪካና የአውሮፓ ሀገራት የሚተላለፉ ውሳኔዎችና የሚወሰዱ እርምጃዎችን ዋነኛ የሀገራዊ ህጎችን እንዲሁም የሀገራትንና ህዝቦችን ነጻነትና ሉዓላዊነትን የሚግሱ በማጠልሸትና በማሰይጣን ዲፕሎማሲያዊ ማስፈራራት የሚያምኑና የሚመረከዙ በመሆናቸው በረትዕና በህግ ተቀባይነት የላቸውም ሲል የኤርትራ መንግስት የጆ ባይደንን ውሳኔ በመግለጫው አጥብቆ ተቃውሞታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። በሌላ በኩል ባለፈው አርብ ለወጣው የፕሬዚደንት ባይደን ማስፈጸሚያ ትዕዛዝ በለቱ ይድረስ ለፕሬዚደንት ጆሴፍ ባይደን የሚል ግልጽ ደብዳቤ ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ህወሓት በሀገሪቱና በህዝቦቿ ላይ አድርሷል ያሏቸውን በደሎች ባተቱበት በዚሁ ባለ ሶስት ገጽ ምላሽ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን አላግባብ መያዝን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል።
ሀብታሙ አመሰግናለሁ። ብርሃነ ብርሄንም እንዲሁ። አድማጮች፣ ተከታዩም ከተመሳሳይ ርዕስ ጋር የሚያቆየን ነው። ታዲያ ወደ አዲስ አበባ ነው የሚመልሰን። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ከሰሜን ኢትዮጵያ ግጭት ጋር በተያያዘ ያስተላለፉትንና ቀደም ብለን ያነሳነውን የማዕቀብ ውሳኔ አጥፊውን ህወሓትንና ህጋዊውን መንግስት በኩል የተመለከተ ነው ሲሉ የአሜሪካ ድምፅ አስተያየታቸውን የተቀበላቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። የዩናይት ስቴትስን መንግስት ከውስጥ የሚያሳስቱ ኃይሎች ሊኖሩ ይችላሉ ያሉት አስተያየት ሰጪዎቹ ውሳኔውን ቆም ብሎ ሊያዩም ይገባል ብለዋል። የከተማይቱን ነዋሪዎች ተዘዋውሮ ያነጋገረው ዘጋቢያችን እስክንድር ፍሬው አለፍ አለፍ ብሎ ያሰባሰባቸውን እነኚህን አስተያየቶች እንዲህ አሰናድቷቸዋል።
በጣም አመሰግናለሁ ስለ ጊዜዎት። እስቲ ሙሉ ስሞትን በምን ስራ ላይ እንደተሰማሩ ይገርም።
ሸቷሊ መንገሻ የግል ስራ።
አቶ ሸቷሊ፣ እንግዲህ የአሜሪካ ፕሬዚዳንት ጆ ባይደን ኢትዮጵያ ውስጥ ያለው ግጭት እንዲባባስ አደረጉ ባሏቸው የኢትዮጵያ፣ የአማራ ክልል፣ የኤርትራ፣ የህወሓት ባለስልጣናት ላይ አዲስ ማዕቀብ የሚያስችል ትእዛዝ አስተላልፈዋል። አዲስ ማዕቀብ መጣል የሚያስችል እንዴት አዩት? በሱ ላይ አስተያየቶትን ስ
ኢትዮጵያ አይገባት። ህዝብ የመረጠው መንግስት ነው። ጥሩ እየሰራልን ነው። ሁላችንም ዘሎንግ ታይም ኢትዮጵያ እንዲገዛት የምንፈልገውን መንግስት ጫና ማድረጉ ማንም ኢትዮጵያዊ አይቀበለው። በጣም ነው ያዘን እና መንግስታችን ላይ ያላቸውን እይታዎች ቢያነሱልን ደስተኛ ነን።
አለሙ የጀርሳ እባላለሁ። የመንግስት ሰራተኛ ነኝ። ማዕድንና ኢነርጂ ሰራተኛ ነኝ።
እስቲ አቶ አለሙ፣ እንግዲህ የአሜሪካው ፕሬዚዳንት ጆ ባይደን ኢትዮጵያ ውስጥ ግጭት እንዲባባስ ምክንያት እየሆኑ ነው በሚል በገለጿቸው በኢትዮጵያ መንግስት፣ በአማራ ክልል ባለስልጣናት፣ በህወሓት፣ በኤርትራ መንግስት ላይ አዲስ ማዕቀብ መጣል የሚያስችል ትእዛዝ ፈርመዋል። እንዴት አዩት?
ይሄ በጣም የሚያሳዝን ነው በእውነት። በጣም ኢፍትሃዊነት እየበዛበት በጣም የሚያሳዝን በቃ ልክ ጉልበት አለኝ ብሎ ተጽዕኖ የመፍጠር በጣም ያሳዝናል። ምክንያቱም ያኛው አካል እሳቸው ራሳቸው ለምሳሌ በዓለም ደረጃ አሸባሪን እየተዋጉ እዚህ ጋር ደግሞ ሽብርን አንድ ሀገር ውስጥ ማራመድ በጣም የሚያሳዝን ነገር ነው። ሪሊ በጣም 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 የሚያሳዝን ነው። ወነት ልክ ይሄ ሰፈር ውስጥ በጉልበት በቃ ዝም በል እንደማለት ነው። በቃ ይሄ ዝም ብሎ ይሄ በጡንቻ ብቻ የማሰብ
እኔ ዝናስቻ ማለት ባላለው ምሰራ አዲስ አበባ ዩኒቨርሲቲ ላይብረሪ ትዛዝ መሰጠቱ አግባብ አይደለም ነው የምለው። ለምን ፍትሃዊ አይደለም? ያንድ ወገን ብቻ ያደላ ስለሆነ ስለዚህ ሁለቱንም ወገን ቢያዩት ቢሰሙት ይሄ ጥሩ ነው ላለው። ለምን ቢባል አሁን ችግሩ የተባባሰው ግጭቱ የተባባሰው ሁለቱም ላይ ነው። አማራም ክልል ላይ ነው፣ እዛም ክልል ላይ ነው። ሁለቱም ሳይድ ላይ የሞተ ያለው ወገን ነው። ግን አንድ ሳይድ ይዞ መናገሩ አግባብ አይደለም። ይሄ ደግሞ አንድ ታላቅ ሀገር ነን ከሚል ሰው
የሀገራችንን ህልውና እያስጠበቀ ያለ መንግስት ነው እንጂ ግጭት እያባባሰ እየበደለ በፍጹም አረ ሞት ይቅር በደል ይቅር ኢትዮጵያን ተደራሽ እናርጋት ነው ወደ በለጸጉት ዓለም ይህንን ርዕዮተ ዓለም የሚያካሄድ መንግስት ሊፈረጅም ሊወነጀልም አይገባም። እና እኛ ኢትዮጵያውያኖች ደግሞ በጣም አዝነናል።
የራሳቸውን ተጽዕኖ ምክንያቱም የሚያስቡትን አላማ ለማራመድ ሲሉ እንጂ ይሄ ምንም ግጭትን ያቆማል ብዬ አላስብም። ምክንያቱም እሳቸው ለምን ከአይኤስ ጋር አይደራደሩም? እሺ በቃ አሁን እኮ እንደዛ ማለት አሁን በዓለም ላይ ያለውን አሸባሪ ድርጅት ለምን አይደራደሩም እሳቸው? እሺ እሳቸው ያሳዩን ተደራድረውና ነው መሆን የሚችለው።
ኢትዮጵያዊ ለዋላዊ ሀገር ናት። እነሱ ስለፈረሙ ሀሳብ የሚያስለውጡን ነገር አይደለም። ስለዚህ የሚወስኑትን ነገር በአግባብ አይተው አድምጠው አስልተው ይህንን ቢወስኑ ይሄ አግባብ ነው ብዬ በራሴ አስባለሁ። አሁን ግን እየተደረገ ያለው ነገር አግባባይ እንደውም የባሰ የህዝብን ቁጣ የሚያነሳሳ ነገር ነው። ለምን እውነታው እያለ አንድ ወገንን ሰምቶ ይህንን ማድረግ ምንም ይህን ደግሞ በማድረግ እኛንም ምንም ምንም በቃ ምንም ምንም እንትን የሚያመጡትም ለውጥ የለም ምንም የሚመጣው ነገር እያለን ስለዚህ እኔ አስተያየት ይሄ ነው። ቆም ብለው ቢያስቡት ቢያዩት ከሁለት ወገን ሰምተው ሚዛናዊ ቢሆኑ አንዱ ወገንን ያደላ ብቻ ባይሆን ጥሩ ነው ብዬ አስባለሁ። የኔ አስተያየት ይሄ ነው።
እስክንድር አመሰግናለሁ። አድማጮች ተከታዩ የመጽሔት ርዕስ የመጨረሻው ይሆናል። ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በቀጣዩ የምርጫ ሂደት ላይ ምንም አይነት ለውጥ አያመጣም ሲል የምርጫ ቦርድ አስታወቀ። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በሰጡት መግለጫ በፖለቲካ ፓርቲዎቹ የቀረቡ አቤቱታዎችን ለመፍታት ከአንድ ወር በፊት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጠው በአሁኑ ወቅት ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በሂደቱ ላይ የውጤትም ሆነ የአሰራር ለውጥ አያመጣም ነው ያሉት። መስከረም 20 ለሚከናወነው የድምፅ አሰጣጥ ሂደት ቦርዱ ዝግጅቱን ማጠናቀቁን የገለጹት ሶሊያና በምርጫ 2013 በሁለቱም ዙሮች ድምፅ ባልተሰጠባቸው ስፍራዎች ስለሚካሄደው ምርጫ እስካሁን ውሳኔ ላይ ያለመደረሱንም አመልክተዋል። ለዘገባው ኬኔዲ አባተ።
የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን መስከረም 20 በሶማሌ በሐረሪና በደቡብ ክልሎች ለሚከናወነው የድምጽ አሰጣጥ ሂደት ዝግጅቱን ማጠናቀቁን አስታውቋል። የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ ዛሬ በሰጡት መግለጫ በ47 የምርጫ ክልሎች የሚካሄደውን የድምጽ አሰጣጥ ሂደት ጨምሮ በደቡብ ክልል በተጓዳኝነት ለሚካሄደው የክልል ምስረታ ህዝበ ውሳኔም አስፈላጊው ዝግጅት መደረጉን አመልክተዋል።
47 የተወካዮች ምክር ቤትና 105 የክልል ምክር ቤት ምርጫ ክልሎች ላይ መስከረም 20 ቀን ድምጽ ይሰጣል። 7054 አካባቢ የሚሆኑ ምርጫ ጣቢያዎች አሉ። በምርጫ ጣቢያ ደረጃ ካየ ነው ማለት ነው። አስፈጻሚዎቻችንን ቁጥር ለማየት ወደ 30000 የሚሆኑ የምርጫ አስፈጻሚዎች ይኖሩናል። እንግዲህ ከዚህ ጋር ተያይዞ አንደኛው እየሰራን የነበረው ህዝበ ውሳኔ የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ፣ ለሱም የህዝበ ውሳኔውን ምልክቶች የሚያስተዋውቁና ህዝበ ውሳኔው የሚደረግባቸውን ቦታዎች እና ዞኖች የሚያስተዋውቁ ህዝበ ውሳኔው ላይ ድምጽ መስጠት ሰዎች እንዲሳተፉ የሚያደርግ መልእክትም አዘጋጅተናል ማለት ነው። በአጠቃላይ መስከረም 20 ላይ ድምጽ ይሰጣሉ ብለን የምንጠብቃቸው ዜጎች ወደ 7.6 ሚሊዮን አካባቢ ናቸው። እንግዲህ በደቡብ ክልል በሐረሪና በሶማሌ ክልል ያሉ ማለት ናቸው።
በምርጫው የሚወዳደሩ የፖለቲካ ፓርቲዎች በ9 የክልል ሚዲያዎች የአየር ሰዓት ተደልድሎላቸው የምርጫ ቅስቀሳ ሲያደርጉ መቆየታቸውንም የገለጹት የቦርዱ የኮሙኒኬሽን አማካሪ የቁሳቁስ ዝግጅቶችም መጠናቀቃቸውን ነው የተናገሩት። ይሁንና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ራሱን ከምርጫው ማግለሉን አስታውቋል። ይህን በተመለከተ የፓርቲው የህዝብ ግንኙነት ኃላፊ አቶ ሐሰን አብዱልቃድር ለቪኦኤ በሰጡት አስተያየት ነጻና ፍትሃዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ ባለመኖሩ በሶማሌ ክልል ከሚደረገው ምርጫ ራሳችንን አግልለናል ብለዋል። በክልሉ ለመወዳደር ከተመዘገቡ ፓርቲዎች አንዱ የሆነው ነጻነትና እኩልነት ፓርቲም ራሱን ከምርጫው ያገለለ ሲሆን ሁለቱም ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ወቅሰዋል። የቦርዱ የኮሙኒኬሽን አማካሪ ሶሊያና ግን በፓርቲዎቹ የቀረቡ አቤቱታዎችን ለመፍታት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጸው አሁን ላይ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በምርጫው ሂደት ላይ ለውጥ እንደማያመጣ ተናግረዋል።
ችግሮች ነበሩና ችግሮቹ ለመፍታት ከቦርዱ ጋርም የሚፈልገው ያህል ውጤት አላገኘንም ብሎ ከምርጫው ላይ ወጥቷል። ቴክኒካሊ ይሄ ውሳኔ በምርጫ ሂደቱ ላይ ምንም አይነት የውጤትም ሆነ የአሰራር ለውጥ አያመጣም። ምክንያቱም እንደምታውቁት የእጩዎችን መሰረዝ፣ ማውጣት፣ መቀየር ያንን ደግሞ ለመራጮች ማሳወቅ የድምጽ መስጫ ቀን ከመካሄዱ ከአንድ ወር በፊት ቀድሞ የሚጠናቀቅ ነገር ነው። ስለዚህ የድምጽ መስጫ ወረቀቶቻችን ላይ ምን ቀይረው ነገር አይኖርም። ለመራጮቻችን የምንሰጠው መረጃ ላይ ምን ቀይረው ነገር አይኖርም። ሶማሌ ክልል ላይ እንደምታውቁት በመጀመሪያ ደረጃ ከፖለቲካ ፓርቲዎች የመጡትን አቤቱታዎች በጣም ሲሪየስሊ ነው የወሰድናቸው። ምርጫ አስፈጻሚዎችና በምርጫ ክልል ደረጃ ያሉ አቤቱታቸውን ለመፍታት በጣም ብዙ ርቀት ቦርዱ ሄዷል ብለን ነው የምናስበው። እንግዲህ በፖለቲካ ፓርቲዎች በኩል በተለየ ሁኔታ መታየቱ አሳዛኝ ነው። ስለዚህ መራጮችም ራሳቸው አንድ ሳምንት ሲቀራቸው እጩዎች አይደለንም ወይም ደግሞ ምርጫው ላይ እንሳተፍም ማለት ትንሽ ለመራጮችም ቢሆን ኃላፊነት የጎደለው ሀሳብ ነው ብዬ ነው የምወስደው።
ሰኔ 14 2013 ዓ.ም በተካሄደው ምርጫ በ436 የምርጫ ክልሎች ላይ የድምጽ አሰጣጥ ሂደት የተከናወነ ሲሆን ከነዚህም በ410 የምርጫ ክልሎች ያሸነፈው ብልጽግና ፓርቲ መስከረም 24 አዲስ መንግስት ለመመስረት እየተሰናዳ ነው። ከትግራይ ክልል ውጭ በጸጥታ ችግርና በሌሎች ምክንያቶች ድምጽ ካልተሰጠባቸው የምርጫ ክልሎች መካከል በ47ቱ መስከረም 20 ድምጽ ይሰጣል ተብሎ ይጠበቃል። ይሁንና በሁለቱም ዙሮች የምርጫ 2013 የድምጽ አሰጣጥ ሂደት ያልተከናወነባቸውን ስፍራዎች በተመለከተ እስካሁን የተሰጠው ውሳኔ አለመኖሩን ወይዘሪት ሶሊያና ገልጸዋል።
ድምጽ አሰጣጥ ሳናረግባቸው የቀሩ ቦታዎች ኦሮሚያም የተወሰነ 7 ምርጫ ክልል አማራ ላይም ወደ 10 ምርጫ ክልል ይደርሳሉ ይመስለኛል። በተለያዩ ምክንያቶች የተነሳ ሳይደረግባቸው የቀሩት ባለፈው ሰኔ 14 ድምጽ ያልተሰጠባቸው አሁንም ድምጽ የማይሰጠባቸው ቦታዎች እስካሁን ድረስ የተወሰነ የተቆረጠ ቀን የለም። ነገር ግን ቁጥራቸው ትንሽ ስለሆነ ሰብሰብ አድርገን አንድ ጊዜ ማድረግ የምንችልበት ሁኔታ መቼ ነው የሚሆነው የሚለውን ነገር እንወስናለን።
በደቡብ ምዕራብ ኢትዮጵያ ለክልል ምስረታ የሚካሄደውን ህዝበ ውሳኔ የሚከታተል የቅርንጫፍ ቢሮ ቦርዱ በቦንጋ ከተማ መክፈቱንም የተናገሩት የኮሙኒኬሽን አማካሪዋ መስከረም 20 የሚሰጠው ድምጽ ውጤት በ10 ቀናት ውስጥ እስከ መስከረም 30 ይፋ እንደሚሆንም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አመሰግናለሁ። አድማጮች አሁን ሳምንታዊው ስፖርት።
በኮፐንሃገን በተደረገ የግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸነፉ። በዴንማርክ ኮፐንሃገን ከተማ ትናንት በተደረገ የግማሽ ማራቶን ውድድር በሴቶች ምድብ አትሌት ጸሐይ ገመቹ በ1 ሰዓት ከ05 ደቂቃ 08 ሰከንድ በሆነ ሰዓት የኮፐንሃገን ግማሽ ማራቶንን ክብረ ወሰን በማሻሻል አንደኛ በመውጣት አሸንፋለች። አትሌቷ ከዚህ ቀደም በሲፈን ሐሰን ተይዞ የነበረውን የውድድሩን ክብረ ወሰን በ7 ሰከንዶች ማሻሻል ችላለች። ሌላኛዋ ኢትዮጵያዊት አትሌት ሀዊ ፈይሳ በ1 ሰዓት ከ05 ደቂቃ 41 ሰከንድ በሆነ ሰዓት ሁለተኛ ሆና ውድድሩን ጨርሳለች። በዚሁ የሴቶች ግማሽ ማራቶን ሶስተኛ የወጣችው ኬንያዊቷ ቪቪያን ኪፕላጋት ነች። በወንዶች ምድብ ደግሞ አትሌት አምደ ወርቅ ዋለልኝ 59 ደቂቃ ከ10 ሰከንድ በሆነ ሰዓት አንደኛ ሆኖ ሲያሸንፍ፣ ኬንያውያኑ አትሌቶች ኬኔት ሬንጁ እና ዳንኤል ማቴኮ ሁለተኛና ሶስተኛ ወጥተዋል። በሌላ የአትሌቲክስ ዜና ቅዳሜ መስከረም 8 2014 ዓ.ም በኬንያ ናይሮቢ በተካሄደው ኮንቲኔንታል ቱር ውድድር በሴቶች 1500 ሜትር ኢትዮጵያውያን አትሌቶች ሂሩት መሸሻና ፍሬዌኒ ኃይሉ ሁለተኛና ሶስተኛ ወጥተዋል። የኦሎምፒክ የሁለት ጊዜ ሻምፒዮን የሆነችው ኬንያዊቷ አትሌት ፌት ኬፒዮጎን ውድድሩን በአንደኝነት አሸንፋለች። በናይሮቢው የኮንቲኔንታል ቱር ውድድር ላይ በ6 የውድድር ዘርፎች የተሳተፉት ኢትዮጵያውያን አትሌቶች የሜዳሊያ ሰንጠረዥ ውስጥ የገቡባቸው ሌሎች ውድድሮች የወንዶች 1500 ሜትር እና 3000 ሜትር መሰናክል ናቸው። ኬንያዊው ቪንሴንት ኬተር በአንደኝነት ባሸነፈበት 1500 ሜትር ውድድር ኢትዮጵያዊው አድሃን ካሳዬ ሶስተኛ ሲወጣ፣ የሞሮኮው ሶፊያን ኤልባካሊ በድል ባጠናቀቀው የ3000 ሜትር መሰናክል ደግሞ ኢትዮጵያዊው ጫላ በዮ ሶስተኛ በመሆን ውድድሩን መጨረሱን የዓለም አትሌቲክስ መረጃ ያሳያል። በአፍሪካ ቻምፒየንስ ሊግ ኢትዮጵያን በመወከል ከሱዳኑ አልሂላል ጋር ሁለተኛ የማጣሪያ ጨዋታውን ያደረገው ፋሲል ከነማ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። በትናንትናው ዕለት ሱዳን ላይ የተደረገው የአልሂላልና የፋሲል ከነማ የመልስ ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። በአልሂላል ኦምዱርማን ስታዲየም በተካሄደው የሁለቱ ክለቦች ጨዋታ ተመጣጣኝ የኳስ ቁጥጥር የተስተዋለበት ሲሆን ባለሜዳዎቹ ጎል በማስቆጠር ቀዳሚዎች ነበሩ። ለአልሂላል በ23ኛው ደቂቃ ላይ አጥቂው መሐመድ አብዱራህማን ጎል ሲያስቆጥር የፋሲል ከነማን የአቻነት ጎል ደግሞ ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩ በ80ኛው ደቂቃ ላይ ሱራፌል ዳኛቸው በቅጣት ምት አስቆጥሯል። የመልሱ ጨዋታም በዚሁ ውጤት 1-1 የተጠናቀቀ ሲሆን በባህር ዳር በተካሄደው የመጀመሪያ ዙር ጨዋታ 2-2 የተለያዩት ሁለቱ ክለቦች ድምር ውጤታቸው 3 አቻ ቢሆንም አልሂላል ከሜዳ ውጪ የተሻለ ግብ ያስቆጠረ በመሆኑ ወደ ቀጣዩ የቅድመ ማጣሪያ ውድድር አልፏል። በአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ትናንት የመልስ ጨዋታውን ያደረገው ኢትዮጵያ ቡናም ከውድድሩ ተሰናብቷል። ትናንት በባህር ዳር ዓለም አቀፍ ስታዲየም የኡጋንዳውን URA ያስተናገደው ቡና 3-1 ተሸንፏል። በኡጋንዳ በተካሄደው የመጀመሪያ ጨዋታም 2-1 የተሸነፉት ቡናዎች ጫና ፈጥረው በማጥቃት ለመጫወት በማሰብ የፈጠሩት ክፍተት በመልሶ ማጥቃት ጠንካራ ለነበሩት የURA ተጫዋቾች መልካም አጋጣሚን ፈጥሮላቸዋል። የትናንቱን ጨዋታ 3-1 ያሸነፈው URA 5-2 በሆነ ድምር ውጤትም ቡናን በሰፊ ልዩነት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። በአውስትራሊያዋ ባተርስት ከተማ እንደ አውሮፓውያኑ የካቲት 19/2022 ሊካሄድ ታቅዶ የነበረው 44ኛው የዓለም ሀገር አቋራጭ ሻምፒዮና በአንድ ዓመት እንዲራዘም መወሰኑን የዓለም አትሌቲክስ አስታውቋል። ሻምፒዮናው የተራዘመበት ምክንያት አውስትራሊያ የኮቪድ-19 ወረርሽኝን ለመከላከል በሚል በጣለችው የጉዞ ገደብ ከመላው ዓለም ጎብኚዎች ወደ ሀገሯ እንዳይገቡ የሚከለክል ሕግ በማውጣቷ እንደሆነ ነው የዓለም አትሌቲክስ አስተዳዳሪው አካል የገለጸው። ሆኖም ውድድሩ በአንድ ዓመት ተራዝሞ የካቲት 18/2023 እንዲካሄድ ቀን ተቆርጦለታል። የአዘጋጅ ኮሚቴው ተባባሪ ሊቀመንበርና የአውስትራሊያ አትሌቲክስ ቦርድ አባል ጂል ዴቪስ ይህ መሆኑ በየካቲት 2023 የሚካሄደውን ሀገር አቋራጭ ሻምፒዮና በተሻለ እቅድ ዓለም አቀፍ ደረጃውን በጠበቀ መልኩ ለማዘጋጀት ያስችለናል ብለዋል። የዓለም ዋንጫ በየስንት ዓመቱ ቢካሄድ ይመርጣሉ በሚል አንድ የጀርመን የጥናት ተቋም በ23 ሀገራት 15,000 የእግር ኳስ አድናቂዎችን በመጠየቅ የዳሰሳ ጥናት ሰርቷል። በዚህ ጥናት መሰረት 45% የሚሆኑት የዓለም ዋንጫ በአራት ዓመት አንዴ መካሄዱን ቢቀጥል ምርጫቸው መሆኑን ገልጸዋል። 30% የሚሆኑት የእግር ኳስ አፍቃሪዎች ደግሞ በየሁለት ዓመቱ ቢካሄድ የሚል ሐሳብ ሲሰጡ 14% በ3 ዓመት አንዴ 11% የሚሆኑት ደግሞ በየዓመቱ ቢካሄድ ምርጫቸው መሆኑን ገልጸዋል። የዓለም እግር ኳስ ፌዴሬሽን ፊፋ አብዛኛው ደጋፊዎች ተቋሙ ብዙ ጊዜ የሚተችበትን በየሁለት ዓመቱ የዓለም ዋንጫ የማካሄድ እቅዱን እንደሚደግፉ ቢገልጽም የእግር ኳስ አድናቂዎች የዳሰሳ ጥናት ግን በሁሉም የዕድሜ ክልል ውስጥ የሚገኙ አብላጫው የኳስ አድናቂዎች የአሁኑ የአራት ዓመት ዑደት ተጠብቆ እንዲቀጥል ይፈልጋሉ። የዓለም ዋንጫ በየሁለት ዓመቱ እንዲካሄድ እቅድ በማቅረብ ላይ የሚገኘው ፊፋ ታዲያ በነባሩና በአሁኑ የእግር ኳስ ገበያ መካከል ሰፊ ልዩነት መኖሩን በመጥቀስ ለውጥ መደረግ እንዳለበት ያምናል። አብዛኛው ወጣት የእግር ኳስ ደጋፊዎች በይበልጥ ለለውጥ ዝግጁ እንደሆኑም ነው ፊፋ ጥናቱን በማስመልከት በድረገጹ ባወጣው መረጃ ያስታወቀው። ከ100 በላይ በሚሆኑ ሀገራት 100,000 ሰዎች የሚሳተፉበት ተመሳሳይ ጥናት በመካሄድ ላይ እንደሚገኝም ፊፋ ይፋ አድርጓል። የቬንገር እቅድ በመባል የሚታወቀው የዓለም ዋንጫ በየሁለት ዓመቱ እንዲካሄድ የሚጠይቀው የፊፋ እቅድ በአፍሪካና በበርካታ የኢሲያ ሀገራት እግር ኳስ ማህበራት ድጋፍ ቢያገኝም በሌሎች በርካታ አካላት ግን ተቃውሞ ገጥሞታል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለስፖርት ዘገባውም አመሰግናለሁ። አድማጮች፣ አሁን የራዲዮ ቴሌቪዥን ወይም ራዲዮ በቴሌቪዥን ዝግጅታችን ዛሬ ጀምሯል። ፕሮግራማችንን በሳተላይት ለመከታተል እድል ያገኛችሁ አድማጭና ተመልካቾቻችን የመጀመሪያውን ቀን ስርጭታችንን እንዴት እንዳገኛችሁት አስተያየቶቻችሁን አድርሱን። ታዲያ ቀደም ብዬ ያላስተዋወቅኳቸው በዚህ አዲስ የራዲዮ በቴሌቪዥን ስርጭታችን የሚሳተፉና በዛሬውም ስርጭታችን የተሳተፉ ሌሎች ሁለት ባልደረቦችን ላስተዋውቅ። ኤልያስ አስማረ በምስልና ድምጽ ቅንብሩ፣ ዚነብ አብድራማን ደግሞ በቀጥታ ስርጭታችን የድምጽና ምስል ቅንብር ተሳትፈዋል። አድማጮች፣ ለምሽቱ ያዝነውን በዚሁ ማጠናቀቃችን ነው። ነገ ምሽት እንገናኝ። ሰላም፣ ደህና እደሩ። Thank you.